Gambino B.O.A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት ሐሙስ ቀን 26 2013 ዓ.ም ዝግጅቱን ጀመረ። እንደምን አመሻችሁ። ለምሽቱ ከያዝንላችሁ መሐከል ጥቂቶቹን እናስተዋውቃችሁ። በፌደራሉና በትግራይ ክልሎች መሐከል የተፈጠረውን ግጭት ተከትሎ የሁለቱ ወገን ባለስልጣናት የተለያዩ መግለጫዎችን ሲሰጡ ውለዋል። የዛሬ አብይ ርዕሰ ጉዳያችን ነው። በሌላ በኩል ከኢትዮጵያ ውጪ የሚኖሩ ኢትዮጵያውያንን በቴክኖሎጂ ሙያ በማሰልጠን ለሥራ ቁስ ለሚያደርግ አንድ ማዕከልም ዘገባ ይዘንላችኋል።
የዚህ ሀገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ፣ አሁን በዚህ ጊዜ ደግሞ በዙም ይሁን በጎግል ቱጎት ሚቲንጎች እንዲያደርጉ፣ አብዛኛው ሶፍትዌሮች ደብረፍ የሚደረጉት በግሩፕ ነው እና እንዴት ነው የሚያደርጉት? እነዚያን ፕላትፎርሞች አዘጋጅተንላቸው እንሰጣቸዋለን። በስድስት ሩስ ኢምፕሊመንት ያደርጋሉ።
የሰማችሁት የዱና ቴክ ስልጠና ማዕከል አጋር መስራች የሆነው ቴድሮስ መኮንንን ነው። በምሽቱ ይደመጣል። በባህር ዳር ከተማ የማንበር ባህልን ለማዳበር የሚጥር ወጣትም እናስተዋውቃችኋለን። የሙዚቃ ምርጫም አለን። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ እንዲሁም ሀብታሙ ስዩም በዜናዎች ነን። አሁን ወደ ዕለቱ ዜናዎች እንሻገር።
አመሰግናለሁ ኤደን። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አሸናፊው ማን እንደሆነ ገና ባልተለየበት በአሁኑ ወቅት የአውሮፓ ምርጫ ክትትል የጸጥታና የትብብር ድርጅት ቡድን የድረ ምርጫ ጋዜጣዊ ጉባኤ በዋሽንግተን ዲሲ አካሂዷል። የአጭር ጊዜው ታዛቢ ተልእኮ ኃላፊ ማይክል ጆርጅ ሊንክ የዩናይትድ ስቴትስ መንግስት ታዛቢውን ተልእኮ መጋበዙን አመስግነዋል። መንግስት ፍጹም የሆነ ሰው እንደሌለ ለማሳየት ሲል ታዛቢዎችን መጋበዙንም አሞግሰዋል። እያንዳንዱ ዲሞክራሲ ጥሩ ተሞክሮዎችን በመለዋወጥ የምርጫ ስርዓቶችን ለማሻሻል ይረዳ ሲሉም አክለዋል። አሜሪካውያን በተለያዩ ክፍላተ ግዛት እየተቆጠሩ ያሉ የድምጽ ውጤቶች ዛሬ በፕሬዝዳንታዊ ውድድር ያሸነፈው ማን እንደሆነ እንዲታወቅ ያስችሉ እንደሆነ ለመስማት ሲጓጉ ቆይተዋል። ይሁንና ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን ለማሸነፍ በተቃረቡበት በአሁኑ ወቅት የሪፐብሊካዊው ፕሬዝዳንት ዶናልድ ትራምፕ የምርጫ ዘመቻ ክፍል ተከታታይ የህግ ተግዳሮቶችን ከፍቷል። በአላስካ፣ በአሪዞና፣ በጆርጂያ፣ በኔቫዳ፣ በሰሜን ካሮላይና እና ፔንሳልቬኒያ ክፍለ ግዛት ለፕሬዝዳንትነት ያሸነፈው ማን እንደሆነ ገና መታወቅ ይኖርበታል። ባይደን በሚሽገን እና ዊስካንሰን ክፍለ ግዛት ማሸነፋቸውን ትናንት ተገልጿል። ከአራት ዓመታት በፊት በተካሄደው ምርጫ ትራምፕ በሁለቱም ክፍላተ ግዛት አሸንፈው ነበረ። ማላዊ በኢየሩሳሌም እስራኤል ኤምባሲ እንደምትከፍት የውጭ ጉዳይ ሚኒስትሯ እስራኤልን በጎበኙበት ወቅት አስታውቋል። የማላዊ የውጭ ጉዳይ ሚኒስትር ኤዘንሃወር ሙካካ ብርታት የተሞላበትና በቀላሉ የማይታይ እርምጃ ነው ሲሉ ባለፈው ማክሰኞ በቪዲዮ በወጣ መግለጫ ተናግረዋል። በኢየሩሳሌም ኤምባሲ ለመክፈት የመጀመሪያዋ የአፍሪካ ሀገር መሆኗም ተገልጿል። ኤምባሲውን በቅርቡ መከፈት በጉጉት እየጠበቅኩ ነው። ሌሎች የአፍሪካ መሪዎችም ይህንን ውሳኔ እንደሚከተሉ እርግጠኛ ነኝ ሲሉ የእስራኤል የውጭ ጉዳይ ሚኒስትር ጋቢ አሽካናዚ ከምከካ ጋር ሆነው መናገራቸውን ሮይተርስ የዜና አገልግሎት ዘግቧል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እናልፋለን። በፌደራሉና በትግራይ ክልል ኃይሎች መካከል የተፈጠረውን ግጭት ተከትሎ የሁለቱ ወገን ባለስልጣናት የተለያዩ መግለጫዎችን ሲሰጡ ውለዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ትግራይን ለመጨፍጨፍ የነበረው ህልም ሙሉ ለሙሉ ከሽፏል ማለታቸው ተሰምቷል። የሀገር መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ በበኩላቸው መከላከያ ሰራዊቱ ጥቃቱ ከተፈጸመ በኋላ በተሟላ ብቃት እየመከተ መሆኑን በመግለጽም የተከፈተው ጦርነት በአጭር ጊዜ ውስጥ እንደሚቋጭ አስታውቋል። ዘጋቢያችን ሙልጌታ ጽምሃ ስለመግለጫዎቹና በትግራይ ክልል ውስጥ ስላለው መንፈስ ከደቂቃዎች በፊት በስልክ ይሄን አጋርቶናል።
በትግራይ ክልል ከማክሰኞ ጀምሮ የኢንተርኔቱን የስልክ እንዲሁም የመብራት አገልግሎት ተቋርጦ አገልግሎቱ እስካሁን ይላል። በመቀለ ከተማ ያለው ሁኔታ ስለከተው እኔ ያቃኝሁት ማለት ነው። ህዝቡ ሁሉም የግል የሥራ ተቋማት የሚባሉ የምግብ፣ የካፌ እንዲሁም የመጠጥ ተቋማት፣ ሆቴሎች የተለያዩ ሱቆች ተቋማት ክፍት ናቸው። የግል ተቋማት፣ የመንግስት መስሪያ ቤቶችም የተከፈቱ ተመልክቻለሁ። የግል ተቋማትም ተከፍተው አገልግሎት ሲሰጡ አይቻለሁ። እንዲሁም የትራንስፖርት አገልግሎት በከተማው የሚገኘው ከትናንት ጀምሮ የባንክ አገልግሎት የለም። በመቀለ ከተማ ከከተማ ወደ ከተማ መንቀሳቀስም የክልሉ መንግስት አግደዋል። የክልሉ መንግስት ባወጣው መግለጫ መሰረት ሰራዊት እንቅስቃሴን ከክልሉ መውጣት ወደ ክልሉ መግባት ከከተማ እንቅስቃሴ አገደ ነው በመጠጫው ያሳወቀው። የአየር በረራ ማካሄድም አይቻልም ብለዋል። በትናንትናው ዕለት ባወጣው መግለጫ የክልሉ መንግስት መግለጫው የሰሜን እዝ አመራሮች እና አባላት ከትግራይ መንግስት ጋር አብረው በመሆን የፌደራሉ መንግስት ተቃውሟል፣ አብረው ደግሞ ተሰልፈዋል በማለት ነው የክልሉ መንግስት መግለጫ ያሳየው። ከአመራሮች ስለ ሁኔታው መረጃ ለማግኘት በተደጋጋሚ ጥረት እናደርግም ሰከም ከጸጥታ አካላትም እንዲሁ፣ ምክንያቱም ደግሞ በአሁኑ ጊዜ ያለው የስልክና የኢንተርኔት አገልግሎት መቋረጥ ነው። በአሁኑ ጊዜም በአንድ ተቋም የሳተላይት ኢንተርኔት የሚጠቀም አገልግሎት እነሱ ፈቅደውልኝ ነው ይህንን ሪፖርት እያቀረብኩ የምገኘው። ይህንን ሪፖርት እያቀረብኩ ያለሁት በዋትሳፕ ማለት ነው። የክልሉ መገናኛ ብዙሃን እንደዘገቡት በዛሬው ዕለት የክልሉ አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ሰጥቷል። ታዊ ጉዳዮች ላይ አስመልክቶ በክልሉ የሚገኝ የሰሜን እዝ አመራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችሏል በማለት ነው የገለጹ ዶክተር ደብረጽዮን። የክልሉ መንግስት በፌደራል መንግስት እንደሚወረር ምልክቶች ይታዩ ነበር። በዚህ የክልሉ መግለጫ እየሰጠ እንደነበረ ነው ያሳውሱት ዶክተር ደብረጽዮን። ይህንን ደግሞ ዓለም አቀፍ ማህበረሰቡ እንዲያውቀው፣ የክልሉ ህዝብ ደግሞ እንዲረዳው፣ የኢትዮጵያ ብሔር ብሔረሰቦችም ወጥ የፌደራል መንግስት ይሄንን አውቆ ደግሞ ወደ ሰላምና ወደ ድርድር እንዲመጣ ጥሪዎች ስናቀርብ ቆይተናል። ይሄንን ግን ስላልቻለ በክልሉ ያሉት የጦር መሳሪያዎች ህዝብ ላይ ጉዳት እንዳያደርስ ከሰሜን እዝ አዛዦችና አባላት ጋር በመሆን በቁጥጥር ስር እንዲውል ችሏል ብለዋል። እዚህ ጋር ተያይዞ ዶክተር ደብረጽዮን ባነሱት በአዲያቦ ማለት በትግራይ ሰሜን ምዕራብ የሚገኝ ነው። አዲያቦ አካባቢ የተወሰነ ሰራዊት ወደ ኤርትራ ሄዷል። ይህ ደግሞ ሀገር ክህደት ጋር አያይዘውታል። ይህንን ሲሄዱ የኢትዮጵያ ሰራዊት ነው የጦር መሳሪያ ይዘው ወደ ሌላ ሀገር ሄደዋል። ይህንን ክህደት ነው ማለት ነው የተናገሩት ዶክተር ደብረጽዮን። ይህንን ያያያዙት ደግሞ የኤርትራ መንግስትና የኢትዮጵያ ፌደራል መንግስት በትግራይ ላይ ወረራ ይፈጽማሉ ብለው ከዚህ በፊት ተናግረው የነበረ ህዝብ እንዲያውቀው ያስቆማቸው የተናገሩት እንደነበር በማንሳት ይህንንም የእሱ ማሳያ ነው የኢትዮጵያ ሰራዊት የኢትዮጵያ ጦር ወደ ኤርትራ ሄዱ በማለት ነው የገለጹት። በአሁኑ ጊዜ ሁሉም በሰላም የምንፈተው ያሉት ዶክተር ደብረጽዮን ሁሉንም ባሳተፈ ነው ችግሮቻችን የምንፈታው፣ ሁሉም ውይይት ነው ችግሮችን መፍታት የሚቻለው በማለት ነው የገለጹት በመግለጫቸው። ይህንን ከተካሄደ ሰላም ከመጣ ነው ሁላችንም ተጠቃሚዎችን ብንሆነው የራሳችን የቤት ስራ አለን። እሱም ድህነት ማስወገድ ነው። ድህነት መወገድ የሚቻለው አንባበት ነው። ሰላም ለማምጣትም ውይይት ያስፈልጋል በማለት ነው የተናገሩት ዶክተር ደብረጽዮን። ካልሆነ ግን የሚወረን ካለ እንመልሳለን፣ እኛም አጽፍ እንመልሳለን በማለት ነው የተናገሩት። ከአሁን በፊት የነበረው ህዝባዊ አንድነትና መርህ ነው በትግራይ ክልል የነበረው ብለዋል። ግን ተመጣጥ ወይም ደግሞ የበለጠ የጦር ታጥቀናል ብንባል ዶክተር ደብረጽዮን በመግለጫቸው በዛሬው ዕለት በምዕራብ ትግራይ አካባቢ ወረራ ተከስቷል በማለትም ገልጸዋል። ይህንን የመከተል ንግኛለን በማለት ገልጸዋል። ጠዋት ነበር ለክልሉ መግለጫ የሰጡት ዶክተር ደብረጽዮን በዛሬው ዕለት። አሁን ያለው ሁኔታ አፕዴት ለማግኘት ተቸግነናል። ምዕራብ ትግራይ ያለው ሁኔታ ማለት ነው። አስቸኳይ ጊዜ አዋጅ በትናንትናው ዕለት በፌዴራሉ መንግስት ማወጁን ተከትሎ ግን ተቃውሞ ማሰምቷል። ከአሁን በፊት ትግራይ የራሱን እድል በራሱ ስለወሰነ ስላካሄደ እድሉ በራሱ ስለወሰነ የሚያስተዳድረኝ አካል ደግሞ ይህ በራሱ ስለመጠ ዛቻዎች ይደርስ ነበር፣ የተለያዩ ማስጠንቀቂያቸውን አሁን ደግሞ በግልጽ ወረራ እንዲከፈትዎች ታውጇል በማለት ነው የተቃወሙት። ይህንን ትክክል እንዳልሆነ ደግሞ የሚገልጽ አኳኋን ነው ዶክተር ደብረጽዮን ገብረ ሚካኤል የተናገሩት። ጊዜ ያለኝ መረዳሽ ነው። በሌላ ጊዜ እንገናኛለን። እንደዚህ በዋትሳፕ ደግሞ ልክ ከመጣ ጥሩ፣ ካልሆነ እንደዚህ የሳተላይት ኢንተርኔት የሚጠቀሙ ተቋም ለማግኘት ሞክራለሁ። አመሰግናለሁ። ሙልጌታ ጽብሃኔ ከመቀለ።
ብርሃን እናመሰግናለን። ዘመኑ የመረጃ ነው። ብዙዎች ደግሞ ከዘመኑ እኩል ተራምደው በቴክኖሎጂ ሙያ ላይ መሰማራትን ያልማሉ። በተለይም ከኢትዮጵያ ውጪ የሚኖሩ ኢትዮጵያውያን ይህን ህልማቸውን እንዲያሳኩ መረጃ ከመስጠት አንስቶ በቴክኖሎጂ ሙያው በማሰልጠን ለስራ ብቁ ሆኖ እንዲገኙ በማድረግ ትልቅ ድጋፍ ከሚሰጡ ተቋማት መካከል በአሜሪካ ሀገር ሜሪላንድ ውስጥ የሚገኘው ዱናቴክ የስልጠና ማዕከል አንዱ ነው። የተቋሙ አጋር መስራች የሆነው ቴድሮስ መኮንን ከጓደኞቹ ጋር በመሆን በተለይም የኮሮና ወረርሽኝ መከሰትን ተከትሎ ኢትዮጵያ ውስጥ የተቸገሩ ቤተሰቦች እርዳታ እንዲያገኙም በማሰባሰብ ይንቀሳቀሳል። ስመኝሽ ቆየ ከቴድሮስ ጋር ቆይታ አድርጋለች፣ ቀጥሎ ይቀርባል።
ቴድሮስ መኮንን እጃሞ ይሰኛል። ትውልድና እድገቱ ከአዲስ አበባ ወደ 230 ኪሎ ሜትር ርቀት ላይ በመትገኘው ሆሳዕና ከተማ ነው። ሆሳዕና ወይም ዋቸሞ ተብሎ በሚጠራው ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ከመጠናቀቁ በፊት ግን ከቤተሰቦቹ ጋር ወደ አሜሪካ በመምጣቱ የሁለተኛ ደረጃ ትምህርቱን ሜሪላንድ ውስጥ በሚገኘው ሴና ካቫሪ ትምህርት ቤት አጠናቆ ለከፍተኛ ትምህርት ወደ ሜሪላንድ ዩኒቨርሲቲ አቀና። ቴድሮስ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በባዮሎጂና ኬሚስትሪ ሲመረቅን አሜሪካ በወቅቱ ያጋጠማት የኢኮኖሚ መዳከም ምክንያት ስራ ማግኘት ቀላል አልነበረምና በጓደኞቹ ምክር ወደ መረጃ ቴክኖሎጂ ሚያዘነበለ። ከ10 ዓመት የስኬት ጊዜ በኋላ ያ ውሳኔ ትክክል ነበር ይላል።
እኔ ወደዚህ አገር በመጣሁ ጊዜ ወደ 2001 አካባቢ በጣም ከባድ ነበር። አንድ ሰው ወይ ከኢትዮጵያ ወይ ከተለያየ አገራት ወደ አሜሪካ ሲመጣ ወደ ፕሮፌሽናል የስራ ዓለም መግባት ትግል ነበር። በተለያየ ምክንያት አንደኛ ፋውንዴሽን አልነበር። ማንን ምን ጥያቄ ልጠይቅ፣ ይሄ አይነት እውቀት አለኝና እንዴት አድርጌ ነው ያንን ማቀርበው፣ እንዴት ነው ኢንተርቪው ማረገው፣ እንዴት ነው ያን ኢንተርቪው ዲፌንድ ማረገው፣ ሪፈረንስ ኬት ነው ማገኘው። ይሄ ሁሉ በተለይም በእኛ ኮሚኒቲ ውስጥ በጣም ችግር ነበር። ኦርጋናይዝ የሆነ ኢንፎርሜሽን የሚሰጥ ፕላትፎርም አልነበረው ኮሚኒቲ ውስጥ። እና ወደ አይቲ መግባት የምናሳየኝ ያለውን ኦፖርቹኒቲ መገንዘብ ቻልኩና ለምንድን ነው ወጣቶች ከኢትዮጵያ ወደዚህ ሀገር ሲመጣ ይሄን ኢንፎርሜሽን ተመርኩዞ የኢንፎርሜሽን ቴክኖሎጂ ውስጥ ያለውን ኦፖርቹኒቲ እንደማንም ሰው ተጠቅሞ ከሰርቪስ ሴክተር ውጪ ስራ ኦፖርቹኒቲ እንዳለ ተረድቶ ማይሞክርበትና ያንን ቻንስ ማይጠቀምበት የሚለውን ነገር በቀላሉ እንድዘረጋ ረድቶኛል።
ቴድሮስ ከቤተሰቦቹ ጋር ወደ አሜሪካ ሲመጣ አባቱን ጨምሮ ብዙ ሰዎች በመረጃ ማጣት ምክንያት በሙያቸው ስራ ለማግኘት ያጋጠማቸው የነበረው ውጣ ውረድ ከፍተኛ እንደነበር ያስታውሳል። ለዛም ነው ኢትዮጵያኖች ከዝቅተኛ ስራዎች ወጥተው ሙያዊ ስራ መስራት ቢፈልጉ መንገዱን የሚያሳያቸው ብቻ ሳይሆን በቂ እውቀት የሚያስጨብጣቸው ተቋም ለመመስረት የተነሳውና ዱናቴክ የስልጠና ማዕከልን ያቋቋመው።
አላማው በጣም ቀለል ያለ ነው። አንድ ሰው የማንበብ የመጻፍ እውቀቱን ካዳበረ ከዛ ውጪ ደግሞ የዩኒቨርሲቲ ደረጃ እውቀት ካለው ምርጫ ያስፈልገዋል። ያ ማለት አንድ ሰው ተነስተው የነዋት ሰርቪስ ሴክተር ወደዋለው ካለ መብሱ ነው። ግን በምርጫ በማጣት አይደለም እንደዛ ማለት ያለበት። እና ፕሮፌሽናል መሆንንም እንደ ምርጫ፣ አንድ ሰው ሲመጣ እንደ ምርጫ ሰዎች የሚያቀርቡለት ነገር ይሁን በሚል ነበር የጀመረው። እና ያ ብዙ ሰዎችን ሊፍት አድርጓል ብዬ አስባለሁ።
በስምንት ዓመት ጉዞ ተቋሙ በሰርተፊኬት ደረጃ ያሰለጠናቸው ብዙ የቴክኖሎጂ መኮንኖችን፣ የሶፍትዌር ፕሮግራም አውጪዎችንና በዘርፉ አድገው አመራር ደረጃ የደረሱ በርካታ ባለሙያዎችን እንዳፈራ ቴድሮስ ይናገራል።
ዲሎይት የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ባንክ ኦፍ አሜሪካ ውስጥ የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ካፒታል ዋን የሚሰሩ ተማሪዎች አሉ፣ ማአት የገቨርመንት ኦፊስ የሚሰሩ አሉ። ሲጀምሩ እንደ ማንም አይቲ ፕሮፌሽናል ዴቨሎፐር ወይም ቢዝነስ ኢንቴሊጀንስ ዴቨሎፐር ምናምን ተብሎ ተቀጥረው አሁን አድገው ካምፓኒውን ሴክተር ሊድ የሚያደርጉ ሰዎች አሉ። በሄልዝ ኬር ዴታ ላይ የሚሰሩ ብዙ አሉ እና በብዙ ሴክተር ውስጥ ወይም በብዙ ቢዝነስ ኤሪያ ውስጥ ከኛ ትምህርት ቤት ወጥተው እየሰሩ ያሉ ልጆች አሉ።
የዱናቴክ ዓላማ ተማሪዎች ለሶስት ወር የሚሰጠውን መሰረታዊ የመረጃ ቴክኖሎጂ ትምህርት ተምረው እንዲጨርሱ ማድረግ ብቻ አይደለም። ወደ ስራ ከመግባታቸው በፊት ራሳቸውን እንዲፈትኑ የሚያስችል ተጨማሪ 3 ወር የሚፈጅ የተግባር ስራ እንዲለማመዱ በማድረግ ለስራ ብቁ መሆናቸውን ያረጋግጣል። የስራ መግቢያ መስፈርቶችን እንዲያሟሉም ድጋፍ ይሰጣል።
የዚህ ሀገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ፣ አሁን በዚህ ጊዜ ደግሞ በዙም ይሁን በጎብቱ ሚቲንግ ሚቲንጎች እንዲያደርጉ አብዛኛው ሶፍትዌሮች ዴቨሎፕ እንደተደረጉት በግሩፕ ነውና እንዴት ነው የሚያደርጉት? እነዛን ፕላትፎርሞች አዘጋጅተንላቸው ሰጣቸዋለን። በስድስት ወር ሲምፕሊመንት ያደርጋሉ። ያ ኮንፊደንሳቸው በረም ቢል ያደርጋል። ያ ማለት አውቅ ያለው ብቻ ሳይሆን ስራም ሲሰጠኝ ሰራበታል የሚለው ነገር እንዲያገኛሉ። በዛ በሶፍትዌር ባራተር ውስጥ ደግሞ ፕሮጀክት እየሰሩ ሰለሰሉ ሰንገር ኢንተርቪው እናደርጋቸዋለን። ከዛ ተነስተው ደግሞ የራሳቸውን ሬዚሜ ወይም ሲቪ ቢልድ እንዲያደርጉ እናደርጋለን። ያንን ደግሞ ዲፌንድ እንዲያደርጉ እንረዳቸዋለን። እና ያንን ተመርክዞ ደግሞ ስራ አፕላይ ሲያደርጉ የስራ አፕላይ የሚያደርጉት የሚያጋጥሙ ጠረሎች አሉና እነሱን ደግሞ እንዴት ናቪጌት እንደሚያደርጉ እናደርጋቸዋለን።
ዋናው አላማዬ የሰዎችን ህይወት ማቅለል መቻል ነው የሚለው ቴዎድሮስ ያሳደገውን ማህበረሰብ የሚያግዝ በጎ ስራ ላይ ይሳተፋል። በተለይ የኮሮና ወረርሽኝ በመላው ዓለም ከተሰራጨበት ጊዜ አንስቶ እሱና ጓደኞቹ በየወሩ ገንዘብ በማሰባሰብ ኢትዮጵያ ውስጥ እጅግ ለተቸገሩ የማህበረሰብ ክፍሎች በተለያየ መልኩ እርዳታዎችን ያደርሳሉ። ከነዚህ መሃል ልብስ በማጠብ ልጆቿን ታሳድገ የነበረችውና በኮሮና ምክንያት ስራ መስራት ባለመቻሏ ትልቅ ችግር ላይ ወድቃ የነበረችው በአዲስ አበባ ከእንግሊዝ ኤምባሲ ጀርባ ነዋሪ የሆነችው ምንልኩ የሸዋጌጥ አንዷ ናት።
ያው እኔ ሰው ቤት ነው እንግዲህ ልብስ አጥቤ የምኖረው። ያው ልጆችን አንዳንድ ቀንም የማበላው ማንትን ቤክሬም አጣለሁ። አንዳንድ ቀን ልብስ ሲገኘው ልብስ አጥባለሁ፣ ሳይገኘው ዝም ብለን እናጣለን። ያው ይሄ ኮሮና ከመጣ በኋላ እንትን የለም ስራ የለም። ይሄን ስለሰጣችሁኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። እድሜ ጤና ይስጥልኝ።
ልክ እንደምንልኩ በካዛንቺስ አካባቢ የምትኖረው ማርታ ደጀኔም በኮሮና ምክንያት ስራ መስራት ባለመቻሏ 9 የቤተሰብ አባላት ችግር ላይ ወድቀው ነበር።
ያው በፊት ከስራ ስራ ነበር፣ አሁን ግን የለኝም። ያው በቃ እናቴ ስጋ ሰራተኛ ሰው የምታገኝ ነገር በቃ የተቃሙ ምንኛል
ማርታና ምንልኩን ጨምሮ ሌሎች በወረርሽኙ ምክንያት ገቢያቸው ተቋርጦ ለከፍተኛ ችግር የተጋለጡ ህብረተሰቦችን በምን መልኩ እንደሚደግፉ ቴዎድሮስ ያስረዳ እንዲህ ይላል።
እዚህ ብቻ አይደለም ግሩፑ፣ እዚህም ኢትዮጵያም ያሉ ልጆች ናቸውና ሰው ምንታወቅ ሰዎች ምንችለውን ነገር እናውራና እዛ ያለ ግራውንድ ያለ ሰው የሚያውቃቸው ሰዎች ጋር የተወሰነ ነገር እናርግ በሚል ተጀመረ። አላማው ምንድነው? አንድ ሰውን ሊስት ማድረግ ካልጀመረ መቼም ልንቀይረው አንችልም። አንድ ሰው እንርዳ፣ ሁለት ሰው እንርዳ፣ ሶስት ሰው እንርዳ፣ እንደዛ እያደረግን ሁሉንም ሰው እንደዛ ማድረግ እንዲችል እኛ ለምን አንጀምርም በሚል ተጀመረ።
ቴዎድሮስ በሙያውም ሆነ በገንዘብ ለህብረተሰቡ የሚያደርገው ድጋፍ ገና ተጀመረ እንጂ አልተቋጨም ይላል። ቀጣይ አላማው በተመሳሳይ መልኩ በተለያዩ ሀገራት የሚኖሩና በመረጃና ደጋፊ ማጣት ሙያዊ ክህሎታቸውን መጠቀም ያልቻሉ ሰዎችን የሚያግዙ ተቋማትን በማስፋፋት ኢትዮጵያውያኖች በተለይ በመረጃው ቴክኖሎጂ ብቁ ሆነው እንዲገኙ ማስቻል ነው ይላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየና እንግዳዋን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በባህር ዳር ከተማ የሚኖረው ወጣት ማሩ ጌጡ በአቅሙ የአካባቢ ማህበረሰብ የንባብ ባህል ለማዳበር የሚጥር ወጣት ነው። ከዛፍ ጥላ ስር ባቋቋመው ቤተ መጽሐፍት አማካኝነት በርካታ ሰዎች መጽሐፍትን እንዲያነቡ ያደርጋል፣ ከእውቀት ጋር እንዲቀራረቡም ያግዛል። አስቴር ምስጋናው ከወጣት ማሩ ጋር ያደረገችውን አጭር ቆይታ እናዳምጥ።
ወጣት ማሩ ጌጡ ተወልዶ ያደገው ባህር ዳር ከተማ ነው። ለሰባት አመታት ያህል በመንግስት ሰራተኝነት አገልግሏል። በእነዚህ ጊዜያት በርካታ መጽሐፍቶችን ለማንበብ እድል እንደገጠመው ይናገራል። የንባብ ባህሉ ብዙ እውቀት እንዳስቀሰመውና እሱ ያገኘውን ሌሎች ወጣቶች እንዲያገኙ በማለት ስራውን በመተው ዛፍ ጥላ ስር ቤተ መጽሐፍት ከፍቷል።
ስሜ ማሩ ጌጡ እባላለሁ። ተወልጄ ያደኩት እዚሁ ባህር ዳር ከተማ ውስጥ ነው። ከዚህ በፊት የመንግስት ስራ ተቀጥሬ ሰራ ነበር ለሰባት አመታት ያህል። እዛ ቦታ ላይ እድሉን አግኝቼ መጽሐፍቶችን አንብቤያለሁ እና ካነበብኳቸው በኋላ መጽሐፍቶችን ለሰው ለማድረስ ስፈልግ እኔ በማስረዳት ነገሮችን መጨረስ አልቻልኩም። ስለዚህ ያለኝ አማራጭ እዚህ ጋር የቆሸሸ ሽንት ቤት የነበረው ቦታ አጽድቼ መጽሐፍቶችን እዚህ ደርድሬ ማንኛውም ማህበረሰብ ከክፍያ ነጻ የማንበቢያ ቦታ በማዘጋጀት እያስነበብኩ እገኛለሁ። ይህም ስሙም በራሱ ምንጭቱ አርካ የመጽሐፍ ማስነበቢያ ነው የሚባል ስሙ በራሱ ከዚህ በፊት ተረስቶ የነበረ ግን የአካባቢው መጠሪያ ነው። እና አሁን ላይ እንደምታውቁት ወጣቶች እዚህ ጋር እየመጡ ይዋሉ ነው ስራ ብዙ ስራ ያለባት አካባቢ ነው ያለ ነው። ይሄ ስራ ተደግሞ መጻፍ ገስቶ ለማንበብ የሚወስደው ሪሶርስ አለ። ስለዚህ ሪሶርስ በመቀነስ ወጣቱ አልባሌ ቦታ እንዳይሆን ራሱን ደግሞ በተመረቀበት ትምህርት አብክሬድ እንዲያርግ ለነባብ ምንም መሰናክሎች ሊኖሩ አይገባም። ሌሎች ቢሮክራሲዎች መሰበር አለባቸው። ለሚያነብሰው ለምንድን ነው ምቹ ሜዳም አይኖርም በሚል ሐሳብ
ወጣት ማሩ መጽሐፍቶቹን ከራሱና ለተለያዩ ሰዎች በሚያደርገው ጥሪ እንዳሰባሰባቸው ይናገራል።
መጽሐፍቶች ሲጀመር የኔም የነበሩ አሉ። ከዛ ባለፈ ግን ማንኛውም ምብረሰብ ከክፍያ ነፃ የመጣ ያንብብ ተብሎ ሐሳቡ ሲገባው ሰው በየቤቱ ያስቀምጠው መጽሐፍ ያመጣ ዚጋ በርዳታ መልክ መስጠት ጀመረ። በርዳታ መልክ ሲሰጥ ዝም ብሎ አይደለም የሚሰጠው። የሚያመጣው ሰው የሚያመጣው የመጽሐፍ ብዛት ይጻፋል፣ የመጽሐፉ ርዕስ ይጻፋል፣ ስሙ ይጻፋል፣ ሙሉ አድራሻው ይጻፋል። ምክንያቱም ለዚህ ድርጅት ማደግ የነዛ 3 እና 4 መጽሐፍ አምጥተው ሰፖርት ያደረጉ ሰዎች ውጤት ነው። እዚህ ፊት አንብቦ የጨረሰውን 3 መጽሐፍ ያመጣል። እዚህ ጋር ደግሞ ሳይገዛ ያለ ምንም ወጪ ወስዶ አንብቦ ይመልሳል። እንደዛ ያለ በዛ መሰረት እዚህ ጋር የተደረደሩ መጽሐፎችን ማንበብ እንዲችል ሰው በየክፍለ ከተማው እንደዚህ አይነት ነገር ማድረስ ካልቻለ ወጣቱን በጣም ሚላሽቅ ወጣት ነው የሚኖረው። እንደዚህ ልንደርስለት ይገባል።
ወጣት ማሩ በአሁኑ ሰዓት ቋሚ ስራ የለው። ባገኘው አጋጣሚ በሚያገኘው ጊዜያዊ ስራ ኑሮውን እንደሚመራ ይናገራል። ቀዳሚ ስራው ግን ወጣቶችን ማስነበብ ነው።
ካነበብኩ በኋላ እኔ ስራ የሚባል ነገር ጨንቆኛል። ማንኛውንም አይነት ስራ መስራት ይችላል። ኤሌክትሪክ ሙያ አለኝ፣ የኮንስትራክሽን ሙያ አለኝ። ሌሎች ማንኛውንም ገንዘብ ሊያገኙ የሚችሉ የሚያስገኙ ነገሮችን መስራት ይችላል። ግን ስራ የሚባለው ለነገር ለኔ ጥያቄ አይደለም። ማንኛውንም አይነት ስራ ገንዘብ እስከተገኘበት ድረስ መስራት ይችላል።
እዚህ የጀበና ቡና ይቻላል?
አይደለም። የጀበና ቡናው ምንድነው? መጀመሪያ ላይ እንደምታዩ ይሄ የነበረው ባዶ ነው የነበረ። ግን አንባቢዎች መጡና ሲያነቡ ቆዩና ሻይ ጠጥቼ መጣሁ ብለው ይሄዳሉ። ኦኬ ደግሞ አሁን እኛ ቡና ጠጥቼ መጣሁ። እኔም ፈልገው ቁጭ ብሎ ያችን ጊዜ በአግባቡ እንዲጠቀም ነው። ግን ያለኝ አማራጭ ምንድነው? እዚህ ጋር ቡና ያስፈልጋል። ሐሳቡ ባዶ ነበር፣ አልነበረም ቡና። ስለዚህ ቤቱ መጣን ተሰራ አደረኳት። ግን ደንበኛው እዚህ ጋር ምን አደረኩት ማለት ነው? ታይሚንጉን እዚህ ጋር መጠቀም ቻለ ማለት ነው።
ትውልዱ በንባብ መለወጥ አለበት ብሎ የሚያምን ዜጋ የመጽሐፍትና የቁሳቁስ ድጋፍ እንዲያደርግለትም ወጣት ማሩ ጥሪ አቅርቧል።
ማስተላልፈው መልእክት ሲጀምር ከ1500 ያላነሰ መጽሐፍቶች ነበሩ። እንደምታያቸው አሁን እነዚህ 1000 ምናምን አይሞሉ፣ ሰው ይወስዳቸዋል። እኔ ሰው እንዲያነብ ስለምፈልግ ማንኛውም ለማንበብ የሚጠይቀኝ ሰው አልከለከለም። በመጽሐፍ ዙሪያ መረዳት የሚፈልግ ሰው ካለ ፕሊስ መጽሐፍቶች ተቆልፈውባቸው በራቸው ተቆልፈውባቸው ምንም አይደለም። መጽሐፍት በሩ ከተቆለፈ ምንም አይደለም። ስለዚህ መጽሐፍቶች ወጣው ግን ለዜጋ ከቀረቡ የተሻለ ነገር ያመጣል። ፕሊስ መርዳት ትችላላችሁ ምለው። ሌላው ምንድነው? እነዚህ መጽሐፍቶች እዚህ ጋር አይደለም የሚያድሩት። ጧት በካሬታ ይመጣሉ፣ ማታ በካሬታ ይገባሉ። እኔም አገልግለው ለህዝብ ነው። ለምን ነው እዚህ ጋር ማሳደሪያ የማይኖር? ለምን እዚህ ጋር አድሮ በስነ ስርዓት እና ይሄን መጽሐፍ ጧት ይገባል፣ ማታ ይገባል፣ ቀን ላይ ደግሞ አንባቢያን ያንከላችታል። ይሄን እድሜው ምን ሆነ ማለት ነው? ያጥራል። ስለዚህ እዚህ ጋር በስነ ስርዓት ተደርድሮለት ማደሪያ ኑሮት ለምሳሌ ሁለት በሁለት የሆነም ሊሆን ይችላል ኮንቴነር ነገር ነው። ግን የአካባቢውን ነገር ላይረብሽ የሚችል ሙሉ ሸልፍ ያለው ሆኖ ማታ ላይ የሚዘጋ ቀን ላይ ግን ኦፕን ሆኖ የሚሆን እኔ እዚህ ጋር ራሱ ዜጋው ገብቶ አንብቦ የኔ ነው የሚል ስሜት እንዲኖረው ነው። ይሄን በቅርብ ምንድን ነው ያደረግነው? ምንጭቱ አርካ የማህበረሰብ ለውጥ የመጽሐፍ ማንበቢያ የበጎ አድራጎት ማህበር የሚል እውቅና አግኝተናል ከመንግስት ማለት ነው። ዘን ሐሳቡ እየተጠራቀመ ጥሩ የሆነ አቅም እየተፈጠረ እየሄደ ነው ማለት ነው። እንደዚህ ያደረግን ካልሄድ ሀገርንም ራስንም ወገንንም ለዓለምም የሚጠቅም ነገር የምናመጣው ከማንበብ በሚል
በቤተ መጻሕፍቱ ተጠቃሚ የሆኑ ወጣቶችም አስተያየታቸውን ሰጥተውኛል።
ስሜ ግዛቸው ሽባባ እባላለሁ።
የአራተኛ አመት የመካኒካል ኢንጂነሪንግ ተማሪ ነኝ። ፖሊካንታስ እና ከዚህ ላይብረሪ የተለያዩ ጥቅሞችን አገኛለሁ ወደፊትም። የመጀመሪያ እንደምታዩ የበጎ አድራጎት ነው ማለት እዚህ መጻፎችን ስናነብ ያለ ክፍያ ነው። የተለያዩ መጻፍትንም ይዟል። ደግሞ ቦታውም በዚህ ሰፈር በመሆኑ የተለያዩ ቦታዎች ማለት የረፍት ጊዜን እዚህ በመሳለፍ አካዳሚክም የራሴንም እዚህ ማግኘቻቸውን መጻፍም እዚሁ እያነበው ከመፈልጋቸውንም ደግሞ በውሰት እየወሰድኩ እየተጠቀምኩ ነው። ልጁ በጣም የሚደነቅ ልጅ ነው። እዚህ መጻፍቶቹን ጧት ያመጣል፣ ከሰዓት ይመልሳል። ጧት አምጦ በስራቱ ደርድሯቸው እዛ በኋላ ይዟቸው ይመለሳል። በዚህ ወቅትም መጻፍቶቹ ይጎዳሉ። የሱ ልፋት እንዳለው ነው ማለት ነው። እዚህ ሌላ የሚያግዘው የመንግስት አካልም ቢሆን ግለሰብ የሚችል ሰው አግዞት በጣም ሰፍቶና ደረጃውን የጠበቀ ሆኖ ወጣቱ ተቃሚ ቢሆን ደስ ይለኛል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮቻችን የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ስናስተናግዳችሁ አመሸነው ትዝታ በላቸው በአርቶቱ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ደህና ደሩ።
ለጀብተን